ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ጥቅምት 2 2015 ዓ.ም ምሽት ዝግጅታችን ጀመረ። መንግስታት ድርጅት የተባበሩት መንግስታት ድርጅት የሰብአዊ መብት ባለሙያዎች ኮሚሽን የስራ ጊዜ መራዘሙን እንደሚደግፍ ህወሓት አስታወቀ። የዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ፈተና በዩኒቨርሲቲዎች እንዲሰጥ በማድረግ ኩረጃንና የፈተና ስርቆትን የመከላከል ጥረት ቢቀጥልም በአንዳንድ ዩኒቨርሲቲዎች ግን መስተጓጎሉን ቀጥሏል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በማስተናገድ አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። አሁን ቀዳሚ ወደሚሆነው የምሽቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ምርጫ ቦርድ የደቡብ ኢትዮጵያ ሕዝበ ውሳኔ በመጪው ጥር 29 2015 እንደሚያካሄድ ትላንት ማምሻው ላይ ባጠናቀቀው ከፖለቲካ ፓርቲዎች ጋር የተካሄደ ምክክር አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በደቡብ ክልል በሚገኙ 6 ዞኖችና 5 ልዩ ወረዳዎች ጥር 29 2015 ዓ.ም የሕዝበ ውሳኔ እንደሚያካሄድ አስታውቋል። ቁጥሩ ከ3 ሚሊዮን በላይ የሚገመት መራጭ ድምፁን ለመስጠት ይመዘገባል የሚል ግምት እንዳለው ያስታወቀው የምርጫ ቦርድ ለሕዝበ ውሳኔው ማስፈጸሚያ የሚውል ከግማሽ ቢሊዮን ብር በላይ እንደሚጠይቅ አመልክቷል። ቦርዱ የሕዝበ ውሳኔ ቅዱን ለባለድርሻ አካላት ባስተዋወቀበት በዚህ መድረክ የተሳተፉ ተቃዋሚ የፖለቲካ ፓርቲዎችም በምርጫ አስፈጻሚዎች ገለልተኝነት፣ በጸጥታ ሁኔታና በሕዝበ ውሳኔው ዲሞክራሲያዊነት ዙሪያ የተለያዩ ጥያቄዎችን አንስተዋል። አድማጮች፣ ጉዳዩን አስመልክቶ የተጠናከረው ዝርዝር ዘገባ ዘግየት ብሎ ይቀርባል። ተመድ 129 ኢትዮጵያውያን ስደተኞችን ከየመን ወደ አገራቸው መለሰ። የተባበሩት መንግስታት በጦርነት ውስጥ ባለችው የመን መውጫ ያጡ 129 ስደተኞችን ወደ አገራቸው ኢትዮጵያ መመለሱን አስታወቀ። ድርጅቱ በአማጽያን ቁጥጥር ስር ካለችው የየመን ዋና ከተማ ሰንዓ ስደተኞቹን ለመመለስ የመጀመሪያውን በረራ ያካሄደው ትናንት ማክሰኞ መሆኑን ገልጸዋል። የተባበሩት መንግስታት የፍልሰተኞች ድርጅት በዚህ ዓመት ከ1800 በላይ ፈቃደኛ የሆኑ ስደተኞችን ከየመን ወደ አገራቸው መመለሱን አስታውቋል። አብዛኞቹ ከአፍሪካ ቀንድ የተሰደዱ መሆናቸውንም ዓለም አቀፉ ድርጅት አመልክተዋል። የየመኑ አውዳሚ ጦርነት የተጀመረው እንደ አውሮፓ አቆጣጠር በ2014 በኢራን በሚደገፉ የሁቲ አማጽያን ሰንዓን ከተቆጣጠሩ በኋላ መሆኑ ተነግሯል። ከዓመት በኋላም በሳውዲ አረቢያ የሚመራው ጥምር ጦር ዓለም አቀፍ እውቅና ያለው መንግስት በስፍራው ለመመለስ በሚል ጣልቃ መግባት መጀመሩን የአሶሺየትድ ፕሬስ ዘገባ አመልክተዋል። አሁንም የመን ውስጥ መውጫ አጥተው ያሉ ወደ 43800 የሚደርሱ አብዛኞቹ ከምስራቅ አፍሪካ የሆኑ ስደተኞች አሉ ተብሎ እንደሚገመት ተገልጿል። የጣሊያን ፖሊስ ከአውሮፓ ህብረት ፖሊስ፣ ከብሪታንያና ኔዘርላንድ ፖሊሶችና ከዓለም አቀፍ ወንጀል ፍርድ ቤት ጋር በመተባበር በህገወጥ የሰዎች ዝውውር ተፈላጊ የነበረውን ኤርትራዊ ገብረ መድህን ተመስገን ገብሩን ትናንት ማክሰኞ አዲስ አበባ ላይ መያዙን አስታውቋል። የ35 ዓመቱ ገብረ መድህን የተያዘው በአዲስ አበባ አውሮፕላን ማረፊያ በአውስትራሊያ ፓስፖርት ወደ አውስትራሊያ አደሌድ ከተማ በሚጓዝ አውሮፕላን ተሳፍሮ ሊሄድ ሲሞክር መሆኑም ተገልጿል። ገብረ መድህን የታሰረው ኢትዮጵያውያን፣ ኤርትራውያንና ሱዳናውያን ስደተኞችን በሊቢያ በኩል ወደ ጣሊያን፣ ብሪታንያ፣ ዴንማርክ፣ ጀርመን፣ ቤልጅየምና ኔዘርላንድስ በህገወጥ መንገድ በማስተላለፍ ወንጀል መሆኑን የጣሊያን ፖሊስ ተናግረዋል። ሶማሊያ የተጣለባት የጦር መሳሪያ ማዕቀብ እንዲነሳላት ለምታደርገው ጥረት ድጋፍ በማሰባሰብ ላይ ስትሆን፣ ኢትዮጵያ ኡጋንዳን በመከተል ድጋፏን ገልጻለች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሶማሊያ ላይ የተጣለውን ከፊል የመሳሪያ ማዕቀብ ለማራዘም በመጪው ህዳር ወር ድምጽ ይሰጣል ተብሎ ይጠበቃል። ሶማሊያ ግን እስላማዊ አክራሪዎችን በተሻለ ለመዋጋት ትችል ዘንድ ማዕቀቡ መነሳት አለበት ባይ ነች። ኢትዮጵያ ማዕቀቡ እንዲነሳ ድጋፍ የሰጠችው ባለፈው ሐምሌ እስላማዊ አክራሪዎች ድንበሯን አልፈው ገብተው ጥቃት መሰንዘራቸውን ተከትሎ ሶማሊያና ዓለም አቀፍ አጋሮቿ በአልሻባብ ላይ ከፍተኛ ጥቃት በማድረስ ላይ በሚገኙበት ወቅት ነው። አድማጮች፣ የዚህ ዝርዝር በምሽቱ የዜና ትንታኔ ክፍለ ጊዜ ይቀርባል። እንደ አውሮፓ አቆጣጠር ከጥር 1 2023 ጀምሮ ለሶስት ዓመታት በተባበሩት መንግስታት የሰብአዊ መብት ምክር ቤት እንዲያገለግሉ ከተመረጡ 14 አገሮች መካከል ደቡብ አፍሪካ፣ አልጄሪያና ሞሮኮ እንደሚገኙበት ተገለጸ። 47 አባላት ያሉት የመንግስታቱ ድርጅት የሰብአዊ መብት ምክር ቤት የሰብአዊ መብት ጥሰቶችን የሚመረምር ሲሆን የሚያሳልፋቸው ውሳኔዎች የህግ አሳሪነት የላቸውም። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዓለም ቀይ መስቀልና የተባበሩት መንግስታት ድርጅት በቅርቡ በካሊፎርኒያ ሳክራሜንቶ እንዲሁም ሶማሊያና ሺሽዋን ቻይና ያደረሰውን የመሰለ ብዙ ህይወት ሊቀጥፍ የሚችል አደገኛ ሙቀት ለመከላከል የተሻለ ዝግጅት ማድረግ እንደሚገባ አሳሰቡ። በመንግስታትና በህዝብ ብዙ መሰራት እንዳለበት ያሳሰቡት የተባበሩት መንግስታት የሰብአዊ ጉዳዮች ቢሮ ኦቻ፣ የዓለም አቀፍ ቀይ መስቀል ፌዴሬሽንና የቀይ ጨረቃ ማህበራት ትናንት ባወጡት የመጀመሪያው የጋራ ሪፖርታቸው ነው። ድርጅቶቹ በሪፖርታቸው በአደገኛ የግለት ማዕበሎች እስከዛሬ የደረሱ ውድመቶችን የዘረዘሩ ሲሆን ወደፊት የሚያስከትለውን ጥፋት ለመቀነስም ከወዲሁ መዘጋጀት የሚቻልበትን መንገድ አመላክተዋል። ለወደፊቱ ከባድ ሙቀት መዘጋጀት ኤክስትሪም ሂት ፕሪፓሪንግ ፎር ዘ ሂት ዌቭስ ኦፍ ዘ ፊውቸር በሚል ርዕስ የወጣው ሪፖርት እንደ አውሮፓ አቆጣጠር ከ2010 እስከ 2019 ድረስ በዓለም ከ70,000 በላይ ለሚሆኑ ሰዎች ሞት ምክንያት የሆኑ 38 ከባባድ የሙቀት ወቅቶች መከሰታቸውን አመልክተዋል። በአውሮፓ ሰሜን አሜሪካና በሌሎች አገሮች የሚኖሩ በ10,000 የሚቆጠሩ ኢራናውያን በተለያዩ የኢራን ከተሞች አራተኛ ሳምንቱን ያስቆጠረውን የጸረ መንግስት ተቃውሞ በመደገፍ ወደ ጎዳናዎች መውጣታቸው ተነገረ። አብዛኞቹ የሰሞኑ ተቃውሞ የአገራቸውን ዕጣ ፈንታ ሊቀይር ይችላል የሚል እምነት እንዳላቸውም የአሶሲየትድ ዘገባ አመልክተዋል። እንደ አውሮፓ አቆጣጠር ከ1979 የኢራን እስላማዊ አብዮት በኋላ ከ1980ዎቹ ጀምሮ የተሰደዱትና በምዕራባውያን አገሮች ዋና ከተሞች ተወልደው ያደጉት ብዙዎቹ የትውልድ ኢራን ማህበረሰብ አባላት በፖሊስ ቁጥጥር ስር እያለች ሕይወቷ ባለፈው የ22 ዓመቷ ሴት ሞት ምክንያት በአገር ውስጥ የተቀሰቀሰውን ተቃውሞ በሕዝቡ ዘንድ እስከ ዛሬ ታይቶ የማይታወቅ የዓላማ አንድነት መፍጠሩን ይናገራሉ። ኑሯቸውና ስራቸው ለንደን የሆነው የ52 ዓመቷ ታህሪር ዳኔሽ ይህ አጋጣሚ በብዙ መልኩ ኢራንን ሊለውጥ እንደሚችል አድርጌ እመለከተዋለሁ። ሁልጊዜም የሚከፋፍሉን የፖለቲካ ስህተቶችን ነበሩ። አሁን ግን ሰዎች እኔ ከሴቶች ጎን ነኝ እያሉ ነው ሲሉ ለአሶሺየትድ ፕሬስ ተናግረዋል። ዳኔሽ አያይዘውም ይህ በጣም አስደናቂ ነው። በጣም በፍጥነት ነው በኢራናውያን መካከል ጓድነቱ የታየው። በጣም ያስገርማል ብለዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ጥቅምት 2 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት።
Ethiopian American communities in America.
አሜሪካ ውስጥ ካሉ ኢትዮጵያውያን አሜሪካውያን መካከል ከስምንት አንዱ የሚኖሩት እዚህ ነው፣ አሌክሳንድሪያና አርሊንግተን ውስጥ። በእርግጥ በአሌክሳንድሪያ ውስጥ ከሚገኙ ስደተኞች መካከል 20% የሚሆኑት የተወለዱት በኢትዮጵያ ነው። ምናልባትም ልታውቁት ትችላላችሁ፣ በትምህርት ቤቶች ያሉ ተማሪዎቻችን ወደ 50 የሚጠጉ የተለያዩ ቋንቋዎች ይናገራሉ።
የሰማችኋቸው ባለፈው እሁድ እዚህ ዩናይትድ ስቴትስ በሚገኘው የቨርጂኒያ ግዛት በተካሄደው የኢትዮጵያ ፌስቲቫል ላይ የተገኙት የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት አባል ዳን ባየር የተናገሩትን ነበር። ይህንን ሙሉ ዝግጅቱን ወደ በኋላ ላይ እንመለስበታለን።
ታግተው አስለቀቀናል፣ ከፍለናል፣ በድርድር አዋጡ እየተባለ የምናዋጣበት ሂደት አለ አሁን በየቦታው። ከዛ ውጭ ሰሞኑን አንድ ማቀው ሹፌር አፋር ክልል እዚህ ድፎና ገዋኔ መሀል ላይ ቀጥታ በጥይት ግንባር ተመቶ ሞቷል።
አሁን ደግሞ የሰማችኋቸው ድንበር ተሻጋሪ የጭነት መኪና አሽከርካሪ የሆኑትን አቶ ሰጡን ነው። በረጅም ርቀት አሽከርካሪዎች ላይ የሚደርሰውን ተደጋጋሚ ጥቃት የሚዳስስ ሰፋ ያለ ዘገባ በምሽቱ የሁለተኛ ክፍል መሰናዷችን ተካቷል። እነዚህንና ሌሎችን ይዘን እንቀጥላለን። ፕሮግራማችንን ድጋሚ ለማስታወስ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁንም በድጋሚ አብራችሁን ቆዩ። አሁን ቀዳሚ ወደሚሆነው የዕለቱ አብይ ዘገባ እንለፍ። የተባበሩት መንግስታት ድርጅት የሰብአዊ መብት ባለሙያዎች ኮሚሽን የስራ ጊዜ መራዘሙን እንደሚደግፍ ህወሓት ገለጸ። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት መስከረም 27 2022 ዓ.ም ባደረገው ስብሰባ የኮሚሽኑን የስራ ጊዜ በአንድ ዓመት ማራዘሙ ይታወሳል። ህወሓት ዛሬ ባወጣው መግለጫ ውሳኔውን እንደሚደግፍና ከኮሚሽኑ ጋር እንደሚተባበርም ገልጿል። የኢትዮጵያ መንግስት በበኩሉ ፖለቲካዊ ዓላማ ያነገበ ሲል የገለጸውን የኮሚሽኑን ስራ እድሜ ማራዘም መቃወሙን ይታወቃል። ይህ በእንዲህ እንዳለ አውስትራሊያ፣ ዴንማርክ፣ ጀርመን፣ ኔዘርላንድስ፣ ብሪታንያና ዩናይትድ ስቴትስ በጋራ ባወጡት መግለጫ የሰሜን ኢትዮጵያ ግጭትና የሰብአዊ ቀውስ መባባስ በእጅጉ አሳስቦናል ብለዋል። የኤርትራ ከሰሜን ኢትዮጵያ እንድትወጣ ሲሉም ጠይቀዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በበኩላቸው በትዊተር ገጻቸው ባሰፈሩት ጽሁፍ የአንዳንድ ኃይሎች የተዛቡ ትርክቶች በጣም አስደንጋጭ ናቸው ብለዋል። የኢትዮጵያ መንግስትና ህወሓት ለዚህ የስድስቱ አገሮች የጋራ መግለጫ ይህ ዘገባ እስከተጠናቀረበት ሰዓት ድረስ የሰጡት ምላሽ የለም። ኬኔዲ አባተ ዝርዝር አለው።
የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር የአንድ ዓመት ጊዜ በመስጠት በታህሳስ 2014 ዓ.ም ላቋቋመው የባለሙያዎች ኮሚሽን ባለፈው አርብ የስራ ጊዜው ለአንድ ጊዜ እንዲራዘም መፍቀዱ ይታወሳል። ህወሓት ዛሬ ባወጣው መግለጫ የዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን የስራ ጊዜ በአንድ ዓመት መራዘሙን በደስታ እቀበላለሁ ብሏል። ኮሚሽኑ ለሚያከናውነው የምርመራ ስራ ድጋፍ ለማድረግ ያለኝ ቁርጠኝነት ይቀጥላል ያለው ህወሓት የኮሚሽኑ አባላት ወደ ትግራይ ክልል እንዳይጓዙ በማድረግ የምርመራ ስራቸውን አደናቅፏል ሲልም የኢትዮጵያ መንግስትን ከሷል። አክሎም ወንጀል በተፈጸመባቸው አካባቢዎች መድረስ አይቻል፣ ተአማኒ ምርመራ ማድረግ አይቻልም ነው ያለው። በመሆኑም ኮሚሽኑ ስራውን ያለምንም እንቅፋት ማከናወን ይችል ዘንድ ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና ሊያሳድር ይገባል ሲል አመልክቷል። ሶስት አባላት ያሉትን የመንግስታቱ ድርጅት የሰብአዊ መብት ባለሙያዎች ኮሚሽን የፖለቲካ ዓላማ ያነገበ ሲል የሚገልጸው የኢትዮጵያ መንግስት በበኩሉ የኮሚሽኑን የስራ ጊዜ መራዘም መቃወሙ ይታወቃል። የአውሮፓ ህብረት የኮሚሽኑ የስራ ጊዜ እንዲራዘም ጥያቄ ካቀረበበት ጊዜ አንስቶ ተቃውሞውን ያሰማው በጄኔቫ የኢትዮጵያ ቋሚ ተወካይ የአውሮፓ ህብረት ያቀረበውን ጥያቄ ኢትዮጵያ እንደማትቀበል ገልጾ የሰብአዊ መብቶች ምክር ቤት አባላት ይህንን የፖለቲካ እንቅስቃሴ በመቃወም ድምጽ እንዲሰጡ እንጠይቃለን ሲል በትዊተር ገጹ ማመልከቱ የሚታወስ ነው። ይሁን እንጂ ምክር ቤቱ አርብ መስከረም 27 2015 ዓ.ም ባደረገው 51ኛ ስብሰባው የባለሙያዎች ኮሚሽኑ የስራ ጊዜ እንዲራዘም በአውሮፓ ህብረት የቀረበለትን ጥያቄ በጠባብ የድምጽ ብልጫ አጽድቋል። የኮሚሽኑ የስራ ጊዜ እንዲራዘም የቀረበውን ጥያቄ 21 አገሮች ሲደግፉ ከሌሎች 6 አገሮች ጋር ድምጽ ከመስጠት ከታቀበችው ማላዊ በስተቀር ሁሉንም የአፍሪካ ሀገራት ጨምሮ 19 የምክር ቤቱ አባላት ተቃውመውታል። ውጤቱን ተከትሎ የጄኔቫው የኢትዮጵያ ቋሚ ተወካይ ባወጣው መግለጫ የኮሚሽኑን እድሜ መራዘም የተቃወሙና ድምጽ ታቅቦ ያደረጉ አገሮችን አመስግኗል። አገሮቹ በሰጡት ድምጽ ጣልቃ ገብነትን፣ አለመረጋጋትን እንዲሁም የኢትዮጵያን ሉዓላዊነትና የግዛት አንድነት የማደፍረስ ጥረት ተቃውመዋል በሚል ገልጿቸዋል። አምነስቲ ኢንተርናሽናልና ሂዩማን ራይትስ ዎች የተባሉ የሰብአዊ መብት ተሟጋች ድርጅቶች የባለሙያዎች ኮሚሽኑ የስራ ጊዜ መራዘሙን እንደሚደግፉ በወቅቱ አስታውቀዋል። ዩናይትድ ስቴትስም ውሳኔውን የደገፈች ሲሆን የአገሪቱ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ በሰጡት መግለጫ ዋሽንግተን የኮሚ ኮሚሽኑን የስልጣን ጊዜ መራዘም ተቀበላለች ካሉ በኋላ የኢትዮጵያ መንግስትና በዚህ ግጭት ውስጥ የሚሳተፉ ሁሉም አካላት ሁሉን አቀፍና ግልጽ የሆነ የፍትህ ሂደት ለማድረግ ቁርጠኛ መሆን አለባቸው። ማንኛውም የችግር መፍትሄ ተጠያቂነትን የሚያካትት መሆን አለበት ሲሉ ማክለዋል። በሌላ በኩል የኮሚሽኑን የሥራ ጊዜ መራዘም አስመልክቶ የተቃውሞ አስተያየት የሰነዘሩት የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን በበኩላቸው ምክንያታውያን ወዳጆች ያሏቸውን ውሳኔውን የተቃወሙ አገሮች አመስግነዋል። ይህ በእንዲህ እንዳለ አውስትራሊያ፣ ዴንማርክ፣ ጀርመን፣ ኔዘርላንድስ፣ ብሪታንያና ዩናይትድ ስቴትስ በጋራ ባወጡት መግለጫ የሰሜን ኢትዮጵያው ግጭትና የሰብአዊ ቀውስ መባባስ በእጅጉ አሳስቦናል ብለዋል። የኢትዮጵያ መንግስትና ህወሓት ወታደራዊ ጥቃቶችን በአስቸኳይ እንዲያቆሙ፣ የግጭት ማቆም ስምምነት እንዲያደርጉ፣ ያልተገደበና ቀጣይነት ያለው ሰብአዊ አገልግሎት እንዲደርስ፣ እንዲሁም በአፍሪካ ህብረት መሪነት የሰላም ውይይት እንዲጀምሩ እንጠይቃለን ሲሉም አክለዋል። በሰሜን ኢትዮጵያ እየተባባሰ የመጣውን የኤርትራ ወታደራዊ ኃይሎች ተሳትፎም እናወግዛለን ያሉት ሀገራቱ የኤርትራ ኃይሎች ወታደራዊ እንቅስቃሴያቸውን አቁመው ከሰሜን ኢትዮጵያ እንዲወጡ እንጠይቃለን ብለዋል። ሁሉም የውጭ ተዋናዮች ይህንን ግጭት የሚያባብሱ ድርጊቶችን ማቆም አለባቸው ሲሉም አሳስበዋል። ኤርትራ በተደጋጋሚ የሚቀርብባትን መሰል ክሶች ስታጣጥል መቆየቷ ይታወሳል። በኤርትራ ላይ ተደጋጋሚ ክሶችን ያቀረበችውን ዩናይትድ ስቴትስን ጨምሮ ስድስት ሀገሮች ዛሬ ያወጡትን የጋራ መግለጫ ተከትሎ የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባሰፈሩት ጽሑፍ የአንዳንድ ኃይሎች የተዛቡ ትርክቶች በጣም አስደንጋጭ ናቸው ብለዋል። በአንዳንድ ቀጣናዎች ላይ በዓለም አቀፍ ሰላምና ደህንነት ላይ ከባድ መዘዝ የሚያስከትል ቢሆንም ጦርነትንና ግጭትን ይቀሰቅሳሉ፣ በሌሎች ቦታዎች ላይ ደግሞ ህጋዊ ራስን የመከላከል ተግባራትን ኮስተር ብለው ያወግዛሉ ሲሉም ሚኒስትሩ በትዊተር አማካኝነት ባስተላለፉት አስተያየት ተችተዋል። ይሁን እንጂ ይህ መልእክታቸው ስድስቱ አገራት ላወጡት መግለጫ የተሰጠ ምላሽ ስለመሆኑ በግልጽ የጠቀሱት ነገር የለም። ዩናይትድ ስቴትስና አጋሮቿ የሲቪሎች ረሃብ እንደ ጦር መሳሪያ ጥቅም ላይ ውሏል ብሎ ለማመን የሚያስችሉ ምክንያቶች አሉ ሲል ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን ከወር በፊት ያወጣው ሪፖርትም በጣም አሳስቦናል ሲሉ በጋራ መግለጫቸው አመልክተዋል። የሰሜን ኢትዮጵያው ጦርነት ዳግም መቀስቀሱ ተጨማሪ የሰብአዊ መብት ረገጣ ያስከትላል ሲሉም ስጋታቸውን ገልጸዋል። የኢትዮጵያ መንግስትም ሆነ ህወሓት ለዚህ የስድስቱ አገራት መግለጫ ይህ ዘገባ እስከተጠናቀረበት ሰዓት ድረስ የሰጡት ምላሽ የለም። ይሁን እንጂ የባለሙያዎች ኮሚሽኑ ያወጣው ሪፖርት ያልተሟላና ቀድሞ የተጻፈ ፖለቲካዊ አቋም ያነገበ ነው ሲል የተቸው የኢትዮጵያ መንግስት ሪፖርቱን እንደማይቀበል አስታውቋል። በተጨማሪም ሪፖርቱን ተጨባጭነት የጎደለው ሙያዊ መሰረት የሌለውና ለአንድ ወገን ያደላ ገለልተኛ ያልሆነ ሲልም ነው የኢትዮጵያ መንግስት የገለጸው። ህወሓት በበኩሉ በካሪ ቤቲ ሙሩንጊ የሚመራው ኮሚሽን ያወጣውን ሪፖርት በደስታ ተቀብሏል። የኮሚሽኑ ምርመራ የሚቀጥል ቢሆንም የመጀመሪያ ግኝቶቹ ወራሪ ኃይሎች በትግራይ አሰቃቂ የጦር ወንጀልና በሰው ልጆች ላይ የሚቃጡ ወንጀሎችን መፈጸማቸውንና አሁንም መቀጠላቸውን ያለ ጥርጥር ያረጋገጠ ነው ሲል ህወሓት በወቅቱ ባወጣው መግለጫ አቋሙን በይፋ አመልክቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ዓለም አቀፉ የተመድ የሰብአዊ መብት ባለሙያዎች ኮሚሽን ያወጣው ሪፖርት ውስንነቶችና ተግዳሮቶች እንዳሉት መገንዘቡን ገልጾ እንደነበር ይታወሳል። የባለሙያዎች ኮሚሽኑ የመረመራቸው ጉዳዮችና ቦታዎች ውስንነቶች እንዳለባቸውም ኢሰመኮ ጠቁሟል። በሁለት የድምጽ ብልጫ የሥራ ጊዜው የተራዘመለት ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን ከአንድ ወር በፊት ባወጣው ሪፖርቱ መንግስትም ሆነ ህወሓት በጦርነቱ ከወንጀል የጸዱ እጆች እንደሌሏቸው በምርመራዬ አረጋግጫለሁ ማለቱ ይታወቃል። ሆኖም ለአብዛኞቹ ወንጀሎች ተጠያቂው መንግስት መሆኑን የጠቆመው ኮሚሽኑ ከነዚህ ወንጀሎች መካከል የተወሰኑት አሁንም ቀጥለዋል ሲል በሪፖርቱ አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በሶማሊያ ላይ የተጣለው የጦር መሳሪያ ማዕቀብ እንዲነሳ ኢትዮጵያ ድጋፏን ገልጻለች። ሶማሊያ የተጣለባትን የጦር መሳሪያ ማዕቀብ እንዲነሳላት ለምታደርገው ጥረት ድጋፍ በማሰባሰብ ላይ ስትሆን፣ ኢትዮጵያ ኡጋንዳን በመከተል ድጋፏን ገልጻለች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በመጪው ወር በሶማሊያ ላይ የተጣለውን ከፊል የመሳሪያ ማዕቀብ ለማራዘም ድምጽ ይሰጣል ተብሎ የሚጠበቅ ሲሆን፣ ሶማሊያ ግን እስላማዊ አክራሪዎችን በተሻለ ለመዋጋት ትችል ዘንድ ማዕቀቡ መነሳት አለበት ባይ ናት። የኢትዮጵያ ድጋፍ የመጣው ባለፈው ሐምሌ እስላማዊ አክራሪዎች ድንበሯን አልፈው ገብተው ጥቃት መሰንዘራቸውን ተከትሎና ሶማሊያና ዓለም አቀፍ አጋሮቿ በአልሻባብ ላይ ከፍተኛ ጥቃት በማድረስ ላይ በሚገኙበት ወቅት ነው። አህመድ መሐመድ ከሞቃዲሾ የላከውን ዘገባ እንግዱ ወልዴ እንደሚከተል ያቀርበዋል።
የሶማሊያ ፕሬዝደንት ሐሰን ሼክ መሐመድና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሶማሊያ እስላማዊ አክራሪውን አልሸባብን በተሻለ ለመዋጋት በተመድ የጸጥታው ምክር ቤት ላለፉት 30 ዓመታት የተጣለው የመሳሪያ ማዕቀብ ሊነሳላት ይገባል ብለዋል። የሶማሊያ ሰራዊትና አጋሮቹ በአልሸባብ ላይ ጥቃት እያዘነቡ ባለበት ወቅት ሁለቱ መሪዎች ከአስር ቀናት በፊት የጋራ የአቋም መግለጫ አውጥተዋል። ሶማሊያ የአፍሪካ ህብረት አባል አገሮች ከፍተኛ ኃይል ያላቸው የጦር መሳሪያዎችና ወታደራዊ ተሽከርካሪዎችን የሚጨምረው የመሳሪያ እገዳው እንዲነሳ ለምታደርገው ጥረት ድጋፋቸውን እንዲሰጡ ጥሪ አቅርባለች። መሰረቱን ሶማሊያ ያደረገው ሂራል የተሰኘ የምርምር ተቋም እንደሚለው የመሳሪያ ማዕቀቡ አልሸባብን በህገወጥ መንገድ መሳሪያ ከማስገባት አልገታውም። ፌዴራል መንግስቱ ግን እነዚህን መሳሪያዎች ለመግዛት አይችልም። በሂራል ተቋም ተመራማሪ የሆኑት ሳሚራ ገይድ እንዳሉት ሶማሊያ ያላት የመሳሪያ ብቃት ውስን ነው። ምክንያቱም መሳሪያ ለመግዛት ከጸጥታው ምክር ቤት አባላት ፍቃድ ያስፈልጋታልና።
But on the other hand you have al-Shabaab that is able to purchase from the local markets and illegally.
በሌላ በኩል ደግሞ አልሻባብ አለልህ ከአካባቢው ገበያ መሳሪያዎችን ገዝቶ በየመን ወይም በሌላ በኩል በህገወጥ መንገድ ማስገባት ይችላል። እነሱ የፈለጉትን ነገር ካለምንም ገደብ ያገኛሉ። መንግስት ግን እጁ ተሸብቧል።
የመሳሪያ ገደቡ ይያልም የሶማሊያ ኃይሎችና አጋሮቻቸው በአልሻባብ ላይ ድል በመቀዳጀት ላይ ይገኛሉ። የሶማሊያው ፕሬዝደንት መሐሙድ አልሻባብን ለመደምሰስ ጦርነት አውጀው ከተነሱ በኋላ ሰሞኑን በተደረጉ ከባድ ውጊያዎች አልሻባብ ሲቆጣጠራቸው የነበሩ በርካታ መንደሮችን ነጻ ማውጣት ተችሏል። አሸባሪው ቡድን በሶማሊያ ሰራዊት ላይ ጉዳት ማድረሱን ቢገልጽም የጉዳቱን መጠን በተመለከተ የሚሰጣቸው አሃዞችን ግን ማረጋገጥ አልተቻለም። በሶማሊያ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር የሆኑት መሐመድ ሁሴን ማታን እንደሚሉት ማዕቀቡ ሶማሊያ አክራሪዎችን ለመደምሰስ በቂ መሳሪያ እንዳይኖሯት አድርጓል ብለው፣ ሆኖም ሶማሊያን ከፍተኛ ኃይል ያለው መሳሪያ ማስታጠቅም አደጋ ሊኖረው ይችላል ብለዋል።
ሁብከ ነፍትርኪሶ ሶማሊያ ኢን ሎ ፈሳሐ የደ ነፍትርኪዳ ደ ኸተርቲ የደ ጋር ካይ ወደታ በልሴ ውሓ ሐቂቃ ሁሉ በህንየሀይ
የቁጥጥር ስርዓት ባለመኖሩ ለሶማሊያ ከበድ ያለ ኃይል ያለው መሳሪያ መስጠት አደጋ አለው። ነገር ግን መንግሥት አልሸባብን ማሸነፍ የሚችለው ከእነርሱ የተሻለ መሳሪያ የታጠቀ እንዲሁ ነው።
የተመድ የጸጥታ ምክር ቤት በሶማሊያ ላይ ከ30 ዓመታት በፊት በእንደ አውሮፓውያን አቆጣጠር 1992 ዓ.ም የመሳሪያ ማዕቀብ የጣለው በእርስ በርስ ጦርነትና በተለያዩ አንጃዎች መካከል በነበረው ግጭት ምክንያት እንደነበር ይታወሳል። የሶማሊያ ጸጥታ ኃይሎች እስላማዊ አክራሪዎችን መዋጋት እንዲችሉ በሚል ማዕቀቡ ከ10 ዓመት በፊት በከፊል የተነሳ ሲሆን፣ የተቀረውና አንዳንድ መሳሪያዎችን ለመግዛት ፈቃድ የሚያስፈልገው የማዕቀብ ክፍል ግን በየዓመቱ ሲታደስ ቆይቷል። የሶማሊያው ፕሬዝደንት መሐሙድ ባለፈው ነሐሴ ካምፓላን ሲጎበኙ ከኡጋንዳ አቻቸው ዩዌሪ ሙሴቪኒ ጋር በመሆን የመሳሪያ ማዕቀቡ እንዲነሳ ጥሪ አድርገዋል። የቀድሞ የሶማሊያ ብሔራዊ የጸጥታ ምክትል ኃላፊ የነበሩት አብዲስ ሰላም ጉሌድ እንደሚሉት ሶማሊያ እንደ ታንክና የታጠቁ ወታደሮች ማጓጓዣ ተሽከርካሪዎች ያስፈልጓታል።
ሶማሊያኔ ዑነቀበተይንታ እንተ በለን ወደመ ድሪስካ ያ አት ኡዲር ግሪን ጀሬ
ማዳሜ በሶማሊያ ላይ የተጣለውን የጦር መሳሪያ ማዕቀብ በአብዛኛው ጎረቤት ሀገሮች ነበር የደገፉት። ምክንያቱም እነርሱን ለመውጋት እንዳይውል የሚል ስጋት ነበራቸውና። ሶማሊያ አሁን የጦር አውሮፕላን የምታገኝ አይመስለኝም። በቀጠናው ካሉ ጠንካራ ሀገሮች አንዱ የሆነችው ኢትዮጵያ ማዕቀቡ እንዲነሳ መጠየቋ መልካም እርምጃ ነው።
ተንታኞች እንደሚሉት ምናልባትም በቅርብ ጊዜ ታሪክ ውስጥ ከፍተኛ እልቂትን ያደረሰውና ባለፈው ሐምሌ አልሸባብ ወደ ኢትዮጵያ ሶማሌ ክልል የመግባቱ ጉዳይ ጠቅላይ ሚኒስትር አብይ አህመድን ማዕቀቡ እንዲነሳ በአደባባይ ድጋፍ እንዲሰጡ አድርጓል። የኢትዮጵያ ባለሥልጣናት እንደሚሉት ወረራውን ቀልብሰው 800 የሚሆኑ የአልሸባብ ታጣቂዎችን ገድለዋል። አካባቢው ለጋዜጠኞች ዝግ በመሆኑ የተባለውን ቁጥር ማረጋገጥ አልተቻለም። ባለፈው ዓመት ማዕቀቡ ለአንድ ዓመት ሲራዘም ኬንያ መራዘሙን ከደገፉት ከ13ቱ የምክር ቤት አባላት አንዷ ነበረች። በተመደጸው ምክር ቤት ከጥቂት ሳምንታት በኋላ ለሚሰጠው ድምጽ ኬንያ የሶማሊያን ጥያቄ ተደግፍ እንደው ግልጽ አይደለም። የኬንያ የውጭ ጉዳይ ሚኒስቴር በጉዳዩ ላይ አስተያየት እንዲሰጥ ቢጠየቅም መልስ አልሰጠም። ኬንያ ድጋፏን ብትሰጥም ማዕቀቡን ለማስወገድ ሶማሊያ ከሌሎች ሀገሮች በርካታ ድምጽ ያስፈልጋታል። ሶማሊያ በዓለም አቀፍ ኃይሎች እየተደረገ ያለውንና በአክራሪዎች ላይ የሚካሄደውን ዘመቻ ወደፊት ጠቅልላ እንድትሰራና የራሷን ጸጥታ ማስጠበቅ እንድትችል እገዳው መነሳቱ አስፈላጊ ነው ስትል ትከራከራለች። ይህን ግብ ታሳቢ በማድረግም በሶማሊያ የአፍሪካ ህብረት ሰላም አስከባሪ ተልእኮ የተሰኘው ኃይል ስሙን በሶማሊያ የአፍሪካ ሽግግር ተልእኮ በሚል ቀይሮታል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የሮብ ምሽት የአሜሪካ ድምጽ ራዲዮ ዝግጅታችንን ነው። እንደተለመደው ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ እየተላለፍን እንገኛለን። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያው ቅንብራችን ኢትዮጵያውያን በአሜሪካ ነው። አሜሪካ ውስጥ ከሚኖሩ ኢትዮጵያዊ አሜሪካውያን መካከል ከስምንት አንዱ የሚኖሩት አሌክዛንድሪያ አርሊንግተን ውስጥ ነው ያሉት በዩናይትድ ስቴትስ የቨርጂኒያ ግዛት እንደራሴ ዳን ባየር ትልቅ ቁጥር ያላቸው ኢትዮጵያውያን በአሜሪካ ፖለቲካ ውስጥ ተሳትፏቸውን እንዲያጎለብቱ መክረዋል። የሕግ መወሰኛው ምክር ቤት አባል ሴናተር ማርክ ዋርነርም በመጪው ታህሳስ በሚደረገው የአፍሪካ መሪዎች ጉባኤ የኢትዮጵያውያንና አፍሪካውያን ዲያስፖራ አባላት መሳተፍ ይኖርባቸዋል ብለዋል። የምክር ቤቱ አባላት ይህን የተናገሩት ባለፈው እሁድ ቨርጂኒያ ግዛት ውስጥ በተካሄደው ሁለተኛው የኢትዮጵያውያን ዓመታዊ ፌስቲቫል ላይ ነው። በቦታው ተገኝቶ ዝግጅቱን የተከታተለው ደረጀ ደስታ ተከታዩን አጠናቅሯል።
ባለፈው እሁድ ቨርጂኒያ አሌክዛንድሪያ ውስጥ በተካሄደው ሁለተኛ የኢትዮጵያውያን ዓመታዊ ፌስቲቫል ላይ ካገኘናቸው ነዋሪዎች መካከል አቶ የእውነት ላቀው አንዱ ናቸው።
ልጆቼን ይዤ እንደው ቤተሰብ በሙሉ ተሰብስበን የመጣ ነው። ልጆቹም በጣም ደስ ብሏቸው ከወንድሞቻቸው ከእህቶቻቸው ከኢትዮጵያውያን ሕጻናት ጋር እየተጫወቱና እየተደሰቱ ነው።
አቶ የእውነት ላቀው ባለፈው ዓመት በተደረገው ዝግጅት ላይ መገኘታቸውን ገልጸው ይህ ሁለተኛው ጊዜያቸው መሆኑን ተናግረዋል። በዘንድሮው ዝግጅት ምን የተለየ አዲስ ነገር እንደተመለከቱ ሲጠየቁ ተከታዩን መልሰዋል።
በዘንድሮ ዓመት በተለይ በጣም ብዙ ሕዝብ ነው የተገኘው። እንደምታየው ከፍተኛ ቁጥር ያለው ሕዝብ ነው የተገኘው። ልጆቹ በተለይ በጣም ደስ ብሏቸው እየተጫወቱ ነው። ህዝብ ተለያዩ እንዳየኸው የሴኔተር ማርክ ዋርነር እና ሌሎችም የኮንግረስ አባላት መጥተው ከኢትዮጵያ ጎን መሆናቸውን ዘንድሮ ደግሞ በሰፊው ገልጸዋል እና ካለፈው የተሻለ ህዝቡም እየጨመረ ህዝቡም እየተባበረ አንድ እየሆነ ነው የመጣው። ደስ የሚል ነው።
አራት ልጆቼን ሰብስቤ ነው የመጣሁት ያሉን ሌላኛዋ የቨርጂኒያ ነዋሪም ራሳቸውን በማስተዋወቅ ዝግጅቱ ያሳደረባቸውን ስሜት እንደሚከተለው ገልጸውልናል።
ትርሲት ታመነ እባላለሁ። የአራት ልጆች እናት ነኝ። ለልጆቼ በማሰብ ነው። ሁሉም መጥተዋል። ሀሳቡ በጣም የተቀደሰ ሀሳብ ነው። ለልጆቻችን ለወደፊቱ፣ ለትምህርታቸው፣ እርስ በርሳቸው ባህላቸውን፣ ካልቸራቸውን እንደገና ደግሞ ኮሚኒቲያቸውን እንደ ሰንሰለት በማያያዝ እንዳይለያዩ ፊውቸራቸውን እዚህ ሀገር የሚማሩ ልጆች ብዙ አይነት ማንም አቴንሽን የሚሰጣቸው ስለሌለ በራሳቸው ቋንቋና በራሳቸው ባህል ትምህርታቸውንም እንዲሁም የዚህን ሀገርንም አብሮ አያይዞ በአንድ ላይ ለማስኬድ መሆኑም ስለተረዳሁ ነው በኢቨንት ላይ የተገኘሁት።
ዝግጅቱ ኢትዮጵያውያን ቤተሰቦች ባህላቸውንና ማንነታቸውን የሚያሳውቁበትና እርስ በርስም የሚገናኙበት መድረክም ከመሆኑም ውጪ በምርጫ ወቅት የሚካሄድ በመሆኑ ሌላም ዓላማ ያለው መሆኑን እንደሚገነዘቡ አቶ የእውነት ይናገራሉ።
እንግዲህ ይሄ በየዓመቱ የሚካሄደው የፎል ፌስቲቫል ኦፍ ኢትዮጵያ ነው። በዚህ ላይ የተለያዩ ለአሜሪካ ኮንግረስና ሴኔት የሚወዳደሩ ለተለያየ ስልጣን የሚወዳደሩ ሰዎችም መጥተው ኢትዮጵያ ኮሚኒቲ እንዲመርጣቸው የሚቀሰቅሱበትና የሚጠይቁበት እንዲሁም ኢትዮጵያን በሙሉ ተገናኝተን እዚህ የምናከብርበት ጊዜ ነው። እንዲሁም ልጆቻችን ደግሞ እንዲሁ እንደምታየው ተሰብስበው እየተጫወቱና እየተደሰቱ ነው። ዋናው ቁም ነገር በአሜሪካ ፖለቲካ ውስጥ የኢትዮጵያን ተሳትፎን ለማጎልበት ተብሎ የሚዘጋጅ ፕሮግራም ነው። ብዙ ለሚቀጥለው ምርጫ የሚወዳደሩ ሰዎች በተለይም አሁን የሚድተርም ኢሌክሽን ስለደረሰ ለዚህ ምርጫ እስቀሳ ማድረግ የሚፈልጉ ሰዎች ለኢትዮጵያ ለሀገራችን የሚያደርጉትንና ከኢትዮጵያ ጎን መቆማቸውን ገልጸው ለምርጫ ቅስቀሳ የሚያደርጉበት ነው።
በዝግጅቱ ላይ ተናጋሪ ከነበሩት መካከል ዩናይትድ ስቴትስ ውስጥ ብዛት ያለው ኢትዮጵያዊ የሚኖርበትን ወረዳ እንደሚወክሉ የተናገሩት የህዝብ እንደራሴው ዴሞክራቱ ዳን ባየር ይገኙበታል። ዩናይትድ ስቴትስ ውስጥ ትልቅ ቁጥር ያለው ኢትዮጵያዊ ማህበረሰብ የሚገኘው እዚሁ ነው ይላሉ።
Ethiopian American communities in America.
አሜሪካ ውስጥ ካሉ ኢትዮጵያውያን አሜሪካውያን መካከል ከስምንት አንዱ የሚኖሩት እዚህ ነው፣ አሌክሳንድሪያና አርሊንግተን ውስጥ። በእርግጥ በአሌክሳንድሪያ ውስጥ ከሚገኙ ስደተኞች መካከል 20 ከመቶ የሚሆኑት የተወለዱት በኢትዮጵያ ነው። ምናልባትም ልታውቁት ትችላላችሁ፣ በትምህርት ቤቶች ያሉ ተማሪዎቻችን ወደ 50 የሚጠጉ የተለያዩ ቋንቋዎች ይናገራሉ። በአሌክሳንድሪያ የትምህርት ስርዓት ውስጥ በርካታ ተናጋሪዎች ካሏቸው 3 ቋንቋዎች መካከል አማርኛ አንዱ ነው። ስለዚህ እናንተ በማህበረሰባችን ውስጥ በጣም በጣም ትልቅ ስፍራ አላችሁ።
የህዝብ እንደራሴው ባየር ኢትዮጵያውያን በማህበረሰባችን የቢዝነስና የማህበራዊ እንዲሁም የእምነት ተቋማት ውስጥ ያላችሁ ተሳትፎና አስተዋጽኦ ከፍተኛ ነው በማለት ከዘረዘሩ በኋላ የእኛን እዚህ ቦታ መገኘት አስፈላጊ የሚያደርገውም ይህ መሆኑ ነው ብለዋል። ከዝግጅቱ አስተባባሪዎች አንዷ የሆኑት ወይዘሮ ገነት ንጉሴ የዝግጅቱ አንዱ ዓላማ በዚህ አካባቢ የምንኖር ኢትዮጵያውያን ቁጥራችን ብዙ መሆኑን ግንዛቤ እንዲያገኝ ማድረግ ነው ይላሉ።
ብዙ እንደሆነ እኛ ኢትዮጵያን ኮሚኒቲ እዚህ መሰባሰባችን እንዲገባቸው፣ በዛ ላይ ደግሞ ያው ሁሉም ኮሚኒቲ እዚህ ሀገር ያለው ችግር መሰማት እንዲችል በትምህርት ቤትም እዚህ ሁሉንም ኢሹ እነሱን መስማት ይችላሉ። እንዲተሰብስበን በወጣን ቁጥራችን ባዩ ቁጥር
የህዝብ እንደራሴው ባየር ኢትዮጵያውያን መራጮች ብቻ ሳይሆኑ ራሳቸውን በመንግስት ኃላፊነት ውስጥ ተሳታፊ ለመሆን መወዳደር ያለባቸው መሆኑን ይመክራሉ።
I have one request of you, and you're doing it really well already, but continue to make investments in this community.
አንድ የምጠይቃችሁ ነገር በርግጥ በመልካም ሁኔታ እያደረጋችሁት ነው። በማህበረሰባችሁ ላይ መዋለ ንዋይ ማፍሰስ እንድትቀጥሉበት ለመንግስት ስልጣንና ኃላፊነት ለሚያበቃችሁ ምርጫ ተወዳደሩ። በምርጫ ዘመቻዎች ተሳተፉ። የቤተ መጻሕፍት ቦርዶች ውስጥ ግቡ። በምክር ቤት ስብሰባዎች ላይ ተገኙ። ሌላው ቀርቶ በትምህርት ቤት ወላጆች ኮሚቴ ውስጥ ግቡ። ይሄ አገር እንደ ቤታችሁ መሆኑ እንዲሰማችሁ ማድረግ ብቻ ሳይሆን ከተቀረነው ሁላችንም ጋር እንድንቀራረብ ያደርገናል።
ኢትዮጵያውያን ማህበረሰብ አባላትና ከፍ ሲልም የአፍሪካ ማህበረሰብ አባላት ለቨርጂኒያ የሚያደርጉትን አስተዋጽኦ አደንቃለሁ ያሉት ሴኔተር ማርክ ዋርነር የቨርጂኒያ አገረ ገዢ ሆነው በተመረጡ ጊዜ ከኢትዮጵያ ማህበረሰብ አባል የሆነ ሰው ወደ አስተዳደር ሳመጣ የመጀመሪያ ሰው ነኝ ብለዋል። አሁን በህይወት የሌሉትን አቶ ማርቆስ ሙልጌታን በስም ባይጠቅሷቸውም የቨርጂኒያ ምክትል እርሻ ኮሚሽነር የነበሩ ኢትዮጵያዊ ነበሩ ሲሉ አስታውሰዋቸዋል። አፍሪካውያን በቨርጂኒያ በፍጥነት እያደጉ ከመጡ የማህበረሰብ አባላት መካከል መሆናቸውን የገለጹት ዋርነር ፕሬዚደንት ባይደን በጠሩት የዩናይትድ ስቴትስ የአፍሪካ መሪዎች ጉባኤ ላይ የአፍሪካ ዳያስፖራ አባላት እንዲሳተፉ ጥረት እያደረጉ መሆኑን ይገልጻሉ።
ፕሬዚደንት ባይደን ሁሉንም የአፍሪካ መሪዎች በታህሳስ ወር ዋሽንግተን እንዲመጡ ሲጋብዙ ቃል ገብቻለሁ። የአፍሪካ ዲያስፖራ በቨርጂኒያና በአሜሪካ እጅግ በጣም ጠንካራ ነው። የዚህ ስብሰባ አካልም መሆን አለበት። ለእኛ በዚህ አጋጣሚ ለመጠቀም ጊዜው አሁን ነው። እጅግ በጣም ብዙ ተሰጥኦ ችሎታና አስተዋጽኦ አለ።
ዋርነር በመጨረሻም ባስተላለፉት መልእክታቸው የኢትዮጵያና ዩናይትድ ስቴትስን ዘላቂ ግንኙነት ለማሳደግ የዳያስፖራ አባላት ጋር አብሮ ለመስራት ያላቸውን ተስፋ ገልጸዋል።
የኢትዮጵያን ዲያስፖራ ብቻ ሳይሆን የአፍሪካም ዲያስፖራ በአገራችን በፍጥነት በማደግ ላይ ያለ ነው። በቨርጂኒያም በጣም እያደገ በከፍተኛ ደረጃ ስኬታማ ሆኗል። ስለዚህ ቨርጂኒያውያን ወዳጆች ናችሁ ብዬ ስጠራችሁ በኩራት ነው። ስለዚህ በኢትዮጵያና በአሜሪካ መካከል ለመጪዎቹ የረጅም ዘመናት የሚኖር ትስስር ጠንካራ እንዲሆን አብረን እንሰራለን ብዬ ተስፋ አድርጋለሁ።
ቨርጂኒያ አሌክዛንድሪያ ውስጥ ባለፈው እሁድ በተካሄደው ሁለተኛ የኢትዮጵያውያን ዓመታዊ ፌስቲቫል ላይ በዋሽንግተን የኢትዮጵያ ምክትል አምባሳደር ዘላለም አብርሃምን ጨምሮ የሃይማኖት አባቶችና የሲቪክ ማህበራትን መሪዎች እንዲሁም የቨርጂኒያ ውስጥ የተለያዩ ኃላፊነት ያላቸው የየአካባቢው ተመራጮችና ባለስልጣናት ተገኝተዋል። ከ30 በላይ የሚሆኑ የተለያዩ የንግድና መንግስታዊ ያልሆኑ አገልግሎት ሰጪዎች ድርጅቶችም ተካፋይ ሆነዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
መሰናዷችን ከአሜሪካ ድምጽ ራዲዮ እንደቀጠለ ነው። ወደ ተከታዩ ዘገባ ስናልፍ ደግሞ በኢትዮጵያ የተለያዩ አካባቢዎች በሚደርሱ የጸጥታ ችግሮች ምክንያት በረጅም ርቀትና የሀገር አቋራጭ የጭነት ትራንስፖርት አሽከርካሪዎች ላይ የሚደርሰው ጥቃት ከጊዜ ወደ ጊዜ እየተባባሰ መሆኑን አሽከርካሪዎች ለአሜሪካ ድምጽ ገልጸዋል። በዚህ ዓመት ብቻ እስከ 40 የሚደርሱ የጭነት መኪና አሽከርካሪዎች ህይወት ማለፉን የሚገልጹት አሽከርካሪዎች በየጊዜው በሚፈጸሙ እገታዎችን ቤተሰቦቻቸው ከ150,000 እስከ 700,000 ብር እንዲከፍሉ የሚጠየቁ መሆናቸውን አስረድተዋል። በአሽከርካሪዎች ላይ የሚደርሱ የደህንነት ችግሮች መረጃ እንዳለው ያስታወቀው የኢትዮጵያ ትራንስፖርትና ሎጂስቲክስ ሚኒስቴር በበኩሉ ከፌዴራል ፖሊስ ጋር በመሆን ዘረፋና ግድያዎቹን ለማስቀረት እየሰራ መሆኑን አስታውቋል። ተከታዩ መሰናዳችን በዚህ ዙሪያ የተሰናዳ ሰፋ ያለ ዘገባ ነው። ለረጅም ዓመታት በተለያዩ የኢትዮጵያ ክፍሎችና ከሀገር ውጪ ምርቶችን በማመላለስ ለኢትዮጵያ የገቢ ወጪ እንቅስቃሴ ትልቅ ድርሻ የሚወስዱት የጭነት መኪና አሽከርካሪዎች በየጊዜው ኢትዮጵያ ውስጥ እየተባባሰ በሚሄደው የጸጥታ ችግር ምክንያት ሕይወታቸው አደጋ ላይ መውደቁን ይገልጻሉ። መንገድ ላይ በሚያጋጥሙ መንገድ መዘጋት፣ አሽከርካሪዎችን ማስቆም፣ ገንዘብ መጠየቅ፣ ንብረት መዝረፍ፣ አሽከርካሪዎችን አግቶ ገንዘብ መጠየቅና ተኩሶ መግደል በመሳሰሉ ችግሮች ምክንያት እንደ ልብ ተንቀሳቅሶ ማሽከርከር የማይቻልበት ሁኔታ በመፈጠሩም የአሽከርካሪዎችና ቤተሰቦቻቸው ገቢ እንዲሁም ስነ ልቦና በከፍተኛ ሁኔታ መጎዳቱንም ያስረዳሉ። የአዲስ አበባ ከተማ ነዋሪ የሆኑት አቶ ተስፋሁን ከበደ ኪዳኔ ባለትዳርና የሶስት ልጆች አባት ሲሆኑ ለ16 ዓመት በተሳቢና ገልባጭ መኪና አሽከርካሪነት አገልግለዋል። በተለይ ከቅርብ ዓመታት ወዲህ በሚሰሩበት በመታራና አዋሽ መንገድ በሚገጥማቸው ተደጋጋሚ ዝርፊያ ምክንያት ግን ደህንነታቸው አደጋ ላይ መውደቁን ይናገራሉ።
በተለይ አሁን መታራ መስመር ነው የምሰራው። ለምሳሌ መታራ መስመር ላይ ስሰራ በፊት በፈለኩት ሰዓት ተነስቼ በፈለኩት ሰዓት ነበረ የሚሄደው። አሁን ግን እንደዛ አይደለም። በተደጋጋሚ ዝርፊያ እየተፈጸመ ነው። ሹፌሮችም እየተጎዱ ነው። የሞቱም አሉ። ቦሌ መት የሚባል አለ ከወለንጭቴ አልፎ 55 ላይ ተገንጥሎ ወደ ምርት የሚያገንጠያ መንገድ ላይ ማለት ነው። ወደ 55 የሚኬደው ከጫፍ እስከ ቦሌ ከተማ ከምስ ከሚባለው ድረስ የመንግስት አካል ማንም የማይንቀሳቀስበት በዚህ በቀይሌ እነዛኞች ያው የሚናገረው ይገባሻል፣ የእነሱ ክልል ነው ተብሎ የተከለለ አካባቢ ነው። በዛ ውስጥ ነው የምናልፈው። ምንም ቢፈጠር ምንም ቢፈጠር እኔ ምንም ዋስትናም የለኝ። ምንም ቢፈጠር እዛ ጋር ማንም መጥቶ የሚያስጥለኝ የለም።
ሌላው ያናገርናቸው አቶ ሰጡ የባህር ዳር ከተማ ነዋሪና የሁለት ልጆች አባት ሲሆኑ የከተማው የድንበር ተሻጋሪ አሽከርካሪዎች ማህበርም አባል ናቸው። ለ13 ዓመታት ያሽከረከሩበት የሱዳን መንገድ ከቅርብ ጊዜ ወዲህ በሚፈጸምበት የዝርፊያ የግድያና የእገታ ወንጀል ምክንያት ግን ስራቸውን እንደ ቀድሞ መስራት አለመቻላቸውን ይገልጻሉ። በተለይ ደግሞ ከቅርብ ጊዜ ወዲህ እየተባባሰ ነው ባሉት የአሽከርካሪዎች እገታ ወንጀለኞቹ ከ150,000 እስከ 700,000 ብር እንደሚጠይቁ ያስረዳሉ።
አሁን ሰሞኑን 700,000 ብር ጠየቁና 400,000 ብር ጠየቁን ይላሉ። በዚህ በምንጭና ወደዚህ ወደ ሙገር አካባቢ 150,000 200,000 300,000 እየተከፈለ ከአሁን በፊት የተለቀቁ ሹፌሮች አሉ ሌላ ሌላ ቦታ ላይ።
አቶ ሰጡ አክለው በዚህ ዓመት ብቻ ከ30 እስከ 40 የሚሆኑ አሽከርካሪዎች በጥይት ተመተው ህይወታቸው ማለፉንም ገልጸዋል።
ታግተው አስለቅቀናል፣ ከፍለናል፣ በድርድር አዋጡ እየተባለ የምናዋጣበት ሂደት አለ አሁን በየቦታው። ከዛ ውጭ ሰሞኑን አንድ ማቀው ሹፌር አፋር ክልል እዚህ ድፎና ገዋኔ መሀል ላይ ቀጥታ በጥይት ግንባራም ተመቶ ሙቷል። በቅርብ እዚህ ጓዋቂሆን አካባቢ ወጣ ብሎ ወደዚህ እንደዚህ አንድ አሽከርካሪ እንደዚህ በጥይት ተመቶ ሙቷል። ረዳቱ ቆስሏል፣ መኪናው ተቃጥለዋል። በዚህ አመት ከ30 እስከ 40 የሚደርሱ አሽከርካሪዎች መንገድ ላይ በጥይት ቦምበሬዎች ተመተው ህይወታቸው አልፏል።
በዚሁ ጉዳይ ያናገርናቸው አቶ አበባው ጋሻውም እንዲሁ በጅቡቲ መስመር አገር አቋራጭ ሹፌር ሆነው ለ23 ዓመታት ያገለገሉ ሲሆን ከ3 ወር በፊት አፋር ክልል ገዋኔ ላይ ያጋጠማቸውን ዝርፊያ እንዲህ ይገልጹታል።
ራሴ በእኔ በራሴ ላይ እንደደረሰ ነገር አለ። ቆሙ ትራንስፖርተርን ብለው ቆማሉ። የመንገድ ትራንስፖርተር ይከላሚ ይዛሉ። ሳንዴ ማለት ነው። እንደዚህ አይነት መንገድ ይገባሉ። አንድና አንድ ላስማንች ነው ያናግራል። አንዱ ደግሞ ይመስላል ሲታካዎች ነው የሚወጡት። ገንዘብ ተቀብለው ያለውን ስናይቀርም ስልክ ምናምን ነገር ያለውን በቃ የተገኘውን ነገር ተጋግነው ይዘው ይወርዳሉ።
ይህ ሁሉ ወንጀል ሲፈጸም የጸጥታ አካላት እርምጃ አልወሰዱም ወይ ብለን ላቀረብነው ጥያቄ አቶ አበባው ሲመልሱ፣
አካላትም ነገራቸው ነበረ። በአደባባይ እየተዘረፈ ኳሬታ ነው፣ መኪና ተሳቢ ተፈቶ እየተዘረፈ ይኸው ተሳቢ እየተዘረፈ ነው ያለውን ነገር እስከሁም ድረሱላቸው ሄደን ብለን አመልክተን ነበረ። ምንድነው እነሱ ዶክተር ነገር ስለሆነ በቃ እናንተ እየጠበቃችሁ እኛ ብዙ ቦታ ላይ መከፋፈል አንችልም
አቶ ተስፋውን በበኩላቸው የጸጥታው አካላት መፍትሄ ከመሆን ይልቅ እንደውም የችግሩ አካል ሆነዋል ይላሉ።
አሁን ለደህንነት ተብሎ በየመንገዱ የተቋቋሙ የመንግስት ኃይሎች ራሱ ለእኛ በጣም ችግር ሆነዋል። እውነቱን ለመናገር ለፍተሻ ተብሎ ነው እንትን የሚለው። በአብዛኛው የሲኖ በተለይ እንደዚህ ገልባጭ መኪኖች አይፈተሹም፣ ግን እነሱ ሆን ብሎ ያስቆሙናል። በተለያየ ምክንያት ደረሰኝ ይላል። ደረሰኝ የምታሳያቸው በቃ የተለያየ ምክንያት እየፈለጉ ብር መቀበል ነው የሚፈልጉት። እያንዳንዱ ቦታ ሁሉ ስም እስከና ስሙ ጠቅሼ ልነግርሽ ይችላሉ። አንዳንድ ቦታ ጥይት አቀባበል በቃ እየመረረን እየጣስን ሁሉ ማለፍ ጀምረናል። በቃ በጣም ከምሬት የተነሳ ማለት ነው። እውነቴን ነው የምልሽ፣ እኔ እንደውም በአሁኑ ሰዓት በጣም ከመረረኝ ነገር እነሱ ናቸው።
በኢትዮጵያ የተለያዩ አካባቢዎች በሚደርሱት እነዚህ ተደጋጋሚ ጥቃቶች ምክንያት አሽከርካሪዎች እንደ ልብ ተንቀሳቅሰው ማሽከርከር ባለመቻላቸው በቤተሰቦቻቸው ላይ እየደረሰ ያለውን የኢኮኖሚ ጫና አቶ ሰጡ በምሬት ያስረዳሉ።
አንድ ነው የመጀመሪያ ደረጃችን ቤተሰቦቻችን ላይ እና ልጆቻችን፣ እናቶቻችን አሁን አባቶቻችን ላይ ከፍተኛ የሳይኮሎጂ ጫና አለ። ሁለተኛው ደግሞ በኢኮኖሚያችን ላይ 24 ሰዓት ተንቀሳቅሰን ከቦታ ቦታ አመላልሰን እንሰራ ነበረ። አሁን ግን ያልሆነም አንዳንድ ቦታ የተጠሳ ምክንያት 12 ሰዓት ላይ ችላዎች የሚዘጉባቸው ከተማዎች ተፈጥረዋል። ለምሳሌ ጓዝ ላይ 12 ሰዓት ይዘጋል፣ ሙከጥር ላይ 2 ሰዓት ይዘጋል። እዛ ባለፈ ሰዓት መንቀሳቀስ የማይችባቸው አሉ። እንደዚህ ኬላ የሚዘገባ ኬላው ሳይዘጋ ደግሞ ጸጥታ ሁኔታው ስለሚያስፈራ ማንንቀሳቀስባቸው ብዙ መንገዶች አሉ። በቀንም የሚያስፈሩ ማለት ነው። በሁሉም ክልል በተለያየ ክልል በቀ በእኛ ብቻ አይደለም፣ በሀገሪቱ ላይ ነው። ነገራችን ላይ ማዳበሪያ በጊዜ መድረስ ያለበት ይጓተታል። ለምንድን ነው የሚጓተተው? 24 ሰዓት ተጉዞም ሆነ ቀንም ማታም ነርቶ ቀልጣፋ ግልጋሎት መስጠት እየተቻለ በወንበዴ ምክንያት በቀን 10 ሰዓት ብቻ ነርቶ ይቆማል። አንድ በሀገሪቱ ላይ ኢኮኖሚ ጉዳት አርቷል። በእኛም ላይ ደግሞ እንደዛው ነው። በጊዜ ሰርተን በጊዜ ቀን መግባት እየቻልና በዚህ ምክንያት መጓተቱ ትልቅ ጉዳት አድርሷል። በዚህ
አቶ ሰጡ አክለው የጸጥታው አካላትና የትራንስፖርትና ሎጂስቲክ ሚኒስቴር ለጉዳዩ ትኩረት አለመስጠታቸው ለጥቃቶቹ መባባስና መጠናከር አስተዋጽኦ አድርገዋል ሲሉ ይከሳሉ።
አሁን የትራንስፖርትና ሎጂስቲክ ሚኒስቴር ተብሎ አለ። ይሄ ሚኒስቴር መስሪያ ቤት አሽከርካሪው ላይ የሚደርስ ሞትና እንግልት ትኩረት ሰጥቶ የሚሰራ አይደለም። ይህን አመት ሙሉ ወደ 40 የሚደርስ አሽከርካሪ እንኳን ሲሞት አንድ ቀን መግለጫ ወጥቶ የአሽከርካሪዎችን ሞት የተቃወመበት ሂደት የለም። እየመራው ያለ ተቋም በእኛ ትክሻ በተጓጓዦችነት ነው ሪፖርት ዞ ፓርላማ እየቀረበ ያለ። የእኛን ሞትና እንግልት ግን በተገቢው ልክ አይደለም ምንም ተመልክቶ ሲዘግበ አናይም። ለጸጥታ ኃይልም ቀርቦ ሹፌሮቻችን ላይ እኛ የነሱ ሰራተኞች ነን፣ የትራንስፖርት ሚኒስትር ሎጂስቲክስ ሰራተኞች ማለት ነው፣ ሹፌር ማለት ነው።
በዚህ ጉዳይ ያናገርናቸው የትራንስፖርትና ሎጂስቲክ ሚኒስቴር የሕዝብ ግንኙነትና ኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ ታጠቅ ነጋሽ መስሪያ ቤታቸው በአሽከርካሪዎች ላይ እየደረሰ ያለውን ችግር መገንዘቡንና ችግሩን ከፌዴራልና ከክልል ጸጥታ አካላት ጋር በመሆን ለመፍታት ከ2 ወራት በፊት ጥረት መጀመሩን ገልጸው ትኩረት አልሰጠም መባሉ ግን ትክክል አለመሆኑን ይገልጻሉ።
ዛቻዎች፣ ግድያዎችና ዘረፋዎች እንደሚከሰትባቸው በተለያዩ አጋጣሚዎች ለእኛም ሪፖርት አድርገዋል። በአንድ ወቅት ተሰብስበንም የሚደርስባቸው ችግር ምን እንደሆነ በዝርዝር አስረድተዋል። በተለይ በኢትዮ ጅቡቲ ኮሪደር አካባቢ እንደዚህ አይነት ችግሮች እንደሚያጋጥሟቸው አልፎ አልፎ ችግሮቹ እንደሚከሰቱ እንደዚሁ ተናግረዋል። መንግስትም ይህንን በተመለከተ ዝርፊያውም ማስፈራሪያና ግድያውም እንዲቆም ጥያቄ አቅርበዋል። በወቅቱ ያው እንደሚታወቀው ሀገራችን በብዙ መልኩ የተለያዩ የልማት ስራዎችም እየተከናወኑ ጎን ለጎን ደግሞ የሽብር ተግባርም የሚፈጽሙ አካላት እንዳሉ ይታወቃል። ስለዚህ እሱን ለመከላከል ደግሞ የፌዴራል ፖሊስ ከትራንስፖርትና ሎጂስቲክስ ጋር በተገናኘ የሚሰሩ ስራዎችን በጋራ በመስራት በፌዴራል ፖሊስ በኩል ይሄንን ከስር ከመሰረቱ ለመቅረፍ የሚያስችሉ ዝግጅቶች መደረጋቸውንና ይሄንን ለማስቆም ፌደራል ፖሊስ ከኛ ጋር ለመስራት እንዲሁም አሽከርካሪዎቹ የሚያነሷቸውን ጥያቄዎች በዘላቂነት መፍታት የሚቻልበትን አግባብ በተመለከተ ሰፊ ውይይት ተደርጎ ፌደራል ፖሊስም ይሄንን ለሚመለከታቸው የጸጥታ አካላት ድርሻቸውን ሰጥቶ ቁጥጥር እየተደረገ
የጸጥታ አካላት ያደርሱታል የተባለውን የዝርፊያ ችግር በተመለከተ የጸጥታ መዋቅሩ እርምጃ እንደሚወስድ ያሰመሩበት አቶ ታጠቅ በተለይ ከፍተኛ ዝርፊያና ግድያ እንደሚፈጸም መረጃ በደረሳቸው የአፋር ክልል ችግሩን ለመቅረፍ እየተደረገ ባለው ጥረት መሻሻሎች መኖራቸውን አስረድተዋል።
አሽከርካሪዎቹ ባነሷቸው ነጥቦች ዙሪያ በተለይ የማዋከቡ ዝርፊያው በየደረጃው ይደርስብናል ያሉትን ነገሮች መቆጣጠር ነው በዋናነት እኛ ትኩረት አድርገን የሰራው ከጸጥታ አካላት ጋር። ስለዚህ
ቀንሰዋል እነሱ
የነበሩን እነሱን ሙሉ ለሙሉ ወደ ማስቀረቱ ነው እንቅስቃሴ እየተደረገ ያለው። ስለዚህ ቀደም ሲል ሊፈጸሙ የነበሩ የወንጀል አይነቶች በየጊዜው ከሚደርሰው ሪፖርት ጋር በተገናዘበ መልኩ የፌደራል ፖሊስም ይሄን ነገር በማስከበሩ ረገድ አብሮን እየሰራ ስላለ በየጊዜው ይደርሱ የነበሩ ነገሮችን መቀነስ ይችላል። ሙሉ ለሙሉ ማስቀረት አልተቻለም፣ ግን በፊት ከነበረው ሁኔታ አሁን በተሻለ አሽከርካሪዎች በሰላም ወጥተው በሰላም የሚገቡበት መንገድ ተመቻችቷል። ከዚህ በኋላ ደግሞ በተጀመረው ልክ ተጠናክሮ የሚቀጥል ጥረት ይገኛል ማለት ነው።
ለሀገሪቱ የውጭና የሀገር ውስጥ ንግድ የጀርባ አጥንት ሆነው የሚያገለግሉት የረጅም ርቀትና ድንበር ተሻጋሪ አሽከርካሪዎች ግን በህይወታቸውና በቤተሰቦቻቸው ላይ የተደቀነው አደጋ ከመንግስት ከፍተኛ ትኩረትና እርምጃ የሚፈልግ መሆኑን በመግለጽ ለደህንነታቸው ዋስትና እንዲሰጣቸው ጠይቀዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በተከታዩ ዘገባ ደግሞ የዘንድሮን ብሔራዊ ፈተና ነው የምንመለከተው። የዘንድሮ 12ኛ ክፍል ብሔራዊ ፈተና በዩኒቨርሲቲዎች እንዲሰጥ በማድረግ ኩረጃንና የፈተና ስርቆትን የመከላከል ጥረት ቢቀጥልም በአንዳንድ ዩኒቨርሲቲዎች ውስጥ መስተጓጎል ተፈጥሯል። በተወሰኑ ዩኒቨርሲቲዎች ተማሪዎች አንፈተንም በሚል በመውጣታቸው 12,787 ተማሪዎች አልተፈተኑም ብሏል ትምህርት ሚኒስቴር። በተለይ በደብረ ታቦር ዩኒቨርሲቲ በዚሁ ምክንያት በተፈጠረ ግጭት አንድ ተማሪ ሕይወት ማለፉንና በሌሎችም ላይ ጉዳት መድረሱን በመንግስት የመገናኛ ብዙሃን የተጠቀሰው ሚኒስቴር መስሪያ ቤቱ አስታውቋል። የሚኒስትሩ ቃል አቀባይ ወይዘሮ አለምወርቅ ህዝቅኤል ለአሜሪካ ድምጽ በሰጡት ቃል የትምህርት ሚኒስቴር ኮርጁ ወይም ፈተና ሰርታችሁ ስጡ የሚል ፈቃድ ሊሰጥ አይችልም ብለዋል። አስቴር ምስጋናው ዝርዝሩን ይዛለች።
የ12ኛ ክፍል መልቀቂያ ፈተና መጠናቀቁን ማምሻውን ያስታወቀው የትምህርት ሚኒስቴር ለማህበራዊ ሳይንስ ተማሪዎች የተሰጠው የመጀመሪያ ዙር ፈተና በተወሰኑ አካባቢዎች ካጋጠሙ ጥቂት ችግሮች በቀር ሰላማዊ ሆኖ ተጠናቋል ብሏል። በመቅደላ አምባ፣ በደብረ ማርቆስ፣ በደብረ ታቦርና በባህር ዳር ዩኒቨርሲቲዎች ተፈጠሩ ያላቸውን ችግሮች ዘርዝሯል። በተወሰኑ ዩኒቨርሲቲዎች ተማሪዎች አንፈተንም በሚል በመውጣታቸው 12,787 ተማሪዎች አልተፈተኑም ነው ያለው በመንግስት መገናኛ ብዙሃን የጠቀሰው የትምህርት ሚኒስቴር። የተለያዩ ምክንያቶችን ጠቅሰው በገዛ ፈቃዳቸው አንፈተንም ያሉ ተማሪዎች ድጋሚ የመፈተን እድል እንደማይሰጣቸው አስታውቋል። ዛሬ ከፈተናው መጠናቀቅ ቀደም ብሎ የአሜሪካ ድምጽ ያነጋገራቸው የትምህርት ሚኒስቴር ቃል አቀባይ አመለወርቅ ዝቅኤል ችግሩ የቆየ መሆኑን አብራርተዋል።
በተለይ የሀገር አቀፍ ማጠቃለያ ፈተና በተለያዩ ፍላጎት ባላቸው አካላት አቢዩስ ሲደረግ ቆይቷል። ከዛ ባሻገር በጥረታችን ለፍተን አጥንተን እውቀት ኖሮን እናልፋለን የሚሉ ብዙ ተማሪዎች የመኖራቸውን ያህል 12ኛ ክፍል ሲደርስ የሆነ አገር ፓርቲ የሆነ አካል ሰርቶልኝ አልፋለሁ የሚልም ያልተገባ አመለካከት የያዘም ተማሪ እንድናፈራ የራሱን አስተዋጽኦ አበርክቷል እና በጣም ጥሩ ዲስፕሊን ያላቸው ተማሪዎች አሉ። 130 የፈተና ጣቢያዎች አሉን። በ130 የፈተና ጣቢያዎች ውስጥ ስንፈትን ነው እንግዲህ የተወሰኑ እነዚህ ሁለትና ሶስት ቦታዎች እንዲህ አይነት ነገር እያጋጠመን ያለው። ትምህርት ሚኒስቴር ኮርጁ ፈተና ሰርታችሁ ስጡ የሚል ፈቃድ ሊሰጥ አይችልም። ለተፈታኞች የተቀመጠ መብትና ግዴታ አለ። ይሄ የመብቱ አካል አይደለም። ተማሪዎች በትክክለኛው መንገድ ተፈትነው በትክክለኛው መንገድ ዲሲፕሊን ኖራቸው እንዲያልፉ ነው የምንፈልገው። በዛ ውስጥ እያለፉ ያሉ በጣም እንዳልኩት ከ560 ሺህ ተማሪ በላይ ነው እየተፈተነ ያለው አሉ። ጥቂቶች ደግሞ ብዙ ጊዜ ስራዎች ሲሰሩ እንዲህ አይነት አጋጣሚዎች ይኖራሉ እና እነዚህ ካጋጠሙ ጥቂት ችግሮች ውስጥ ሊካተቱ የሚችሉ ናቸው።
አሁን ያጋጠመው ችግር ለፈተና ስርቆት በተዘጋጁ ተማሪዎች የተፈጠረ መሆኑን ገልጸዋል። ቃላቀባዩ የአማራ ክልል መንግስት ትውልድ አጥፊ ሲል የገለጸውን የምዘና ስርዓት ለማረም ሁሉም ሊረባረብ ይገባል በማለት አሳስቧል። የክልሉ መንግስት ይህንን ያለው በዩኒቨርሲቲዎች ከተመደቡ የ12ኛ ክፍል መልቀቂያ ፈተና ተፈታኞች አንዳንዶቹ አሳዩት ያለውን የስነ ምግባር ጉድለት ተከትሎ ባወጣው መግለጫ ነው። በባህር ዳር ዩኒቨርሲቲ ቴክኖሎጂ ካምፓስ አካባቢ ያነጋገርናቸው ወላጆችና ተማሪዎች ፈተናውን ትተው የወጡ የተወሰኑ ተፈታኞች በአውቶቡስ ወደ የመጡበት አካባቢ እንዲመለሱ ሲደረጉ ተመልክተናል ብለዋል።
እኔ ሁለቱም ልጆቼ ከዚሁ ተፈታኝ ናቸው። እነሱን ረብሻ አለ ሲባል ነው የመጣው። ረብሻ የለም፣ የታወቀ ነገር የለም። ነገር ግን አንዳንድ አልፎ አልፎ ያሉ ተማሪዎች አንፈተንም የሚሉትን የሀገራቸው መኪና ወይት ሀገር ናችሁ እያሉ አንፈተንም የምትሉት አላስፈላጊ የሚፈተኑ ተማሪዎችን ልቦና እንዳሰርቁ በማለት እንወጣለን ያሉትን መኪና እያቀረበ መንግስት ወደሚፈልጉበት ቦታ እየሰደዳቸው ነው። አዎ አይተናል። ባይሱጂ እንዲሁም ከተማው የወጡ በኋላ ልጆች ከተማውን እየጨፈሩ በቃ ያላስፈላጊ ነገር እያደረጉ ነው የሄዱ። ያላስፈላጊ መልእክት እያስተላለፉ ነው የሄዱ። የወጡ ከዚህ በሰላም ነው። መንግስት አልፈተንም ካላችሁ ተፈታኞችን አትረብሹብኝ አለ። የት ናችሁ እያለ አይሱዚ ዘጌ ዙሪያ መሸንቲ ወደ ማን ነው መራይ ምናምን ናቸው። ግን እምቢ ካሉ ተፈታኞችን መረበሽ ስለለባቸው የኔ ልጆች አሁን እዚህ ውስጥ ናቸው ያሉት። እኔ ልጆችን እየጠበቅኩ ነው ያለው።
እየተፈተኑ ነው?
አዎ ልጆች እየተፈተኑ ነው። የባህር ዳር ትምህርት ቤቶች ብዙዎች አልረበሹ። ዙሪያ የመጡ ልጆች ናቸው እየረበሹ ያሉ።
በዚሁ ካምፓስ ውስጥ የነበረችው ተማሪ ማርታ ኃይሉ የነበረውን ድባብ ለአሜሪካ ድምጽ አብራርታለች።
ቅዳሜ ከሰዓት ከገባን አንስቶ ፈተናው ተለቀቀ ወጣ የሚሉ መረጃዎች በትምህርት ቤት መሰራጨት ጀመሩ። እሁድም ቀጠለ። ከዛ ሰኞ ሌላ ዩኒቨርሲቲ ላይ ተሰርቷል፣ ፈተናው ወጥቷል። ስለዚህ እዚህ ነው ፈታኞችም እየጨቆኑን ያሉት በሚል የተነሳ አብዛኛው ተማሪ ለምን እኛ ላይ በደል ይደርስብናል በሚል አንፈተንም የሚለው ሀሳብ የመነጨ ከዚያ የተነሳ ነው። ምክንያቱም እኛ በግቢ ውስጥ የተለያዩ መረጃዎችን የምንሰማ ሌላ ክልል ላይ ተሰርተዋል፣ ፈተና ወጥቷል፣ ተለቋል፣ ደብረ ብርሃን ዩኒቨርሲቲ ተማሪ ሙቷል፣ ደብረ ታቦር ወጥተዋል፣ እዚህ ፔዳ ወጥተዋል፣ እያንዳንዱ ከላይ ከላይ ነው መረጃ የሚመጣ የነበረ እና ዛሬ ጠዋት ሰልፍ ተሰልፈው አንፈተንም፣ ሁለቱን ሳብጀክት አስወጡን ሲሉም የነበረ ከዚህ የተነሳ ነው። ይህን ሁሉ ሲሰ
የአማራ ብሔራዊ ንቅናቄ አብን ባወጣው መግለጫ ኩረጃና የፈተና ስርቆት የታታሪ ተማሪዎችን የድካም ዋጋ የሚያሳጣ እኩይ ተግባር ነው ሲል ኮንኖታል። በአንዳንድ ዩኒቨርሲቲዎች ተመሳሳይ መስተጓጉሎች ማጋጠማቸውን የየአካባቢው ባለስልጣናት ተናግረዋል። በደብረ ማርቆስ ዩኒቨርሲቲ የተፈጠረውን የከተማዋ ከንቲባ ይትባረክ አወቀ እንዲህ አብራርተዋል።
በፈተና ሂደት ውስጥ የተወሰኑ ተማሪዎች ፈተናውን ላለመፈተን ፍላጎት አሳይተውና በገዛ ፈቃዳቸው ከፈተና ውጪ የመሆን ጥያቄ በማቅረባቸው ምክንያት መንግስት ለደህንነታቸው ስጋት በማይሆን መልኩ የተሽከርካሪ አቅርቦትን አቅርቦ ወደ አካባቢያቸው በሰላም እንዲመለሱ የማድረግ ስራ ተሰርቷል ማለት ነው።
ምክንያታቸው ግን ምን ነበር?
ከአንደበታቸውም ስንሰማው እና አጠቃላይ ሁኔታቸውንም ስናየው በቅድመ ዝግጅት መጓደል ምክንያት እና ተገቢውን የፈተና ዝግጅት ማድረግ ባለመቻላቸው የፈተናው ድባብ የሚፈጥረውን ጭንቀት መቋቋም ባለመቻላቸው ይሆናል ብለን ገምታለሁ።
በተመሳሳይ በደብረ ታቦር ዩኒቨርሲቲ በጥቂት ተፈታኞች ትላንት ከጠዋት ፈተናው የተስተጓጉሎ እንደነበር ዩኒቨርሲቲው ባወጣው መግለጫ አስታውቋል። በጅጅጋ ዩኒቨርሲቲ መስተጓጉል ተፈጥሮ እንደነበር የዩኒቨርሲቲው ፕሬዚዳንት ዶክተር በሽር አብድላሂ ለአሜሪካ ድምጽ አስታውቀዋል። የችግሩ መነሻ አንድ ተፈታኝ አልፈተሽም ማለቱ እንደሆነ ጠቅሰው ቆይቶ ከፈተና በኋላ በዚህ ግለሰብ ላይ ጥቃት እንደተፈጸመ ተደርጎ በመወራቱ ረብሻ ተነስቷል ብለዋል። የክልሉ የጸጥታ ኃይል ሁኔታውን ለማረጋጋት አስለቀሽ ጭስ ተኩሷል። ይህም ለሌላ አለመረጋጋት መንስኤ ሆኖ በርካቶች ቀላል የአካል ጉዳት ደርሶባቸዋል ሲልም አብራርተዋል።
አንድ ተማሪ ፍተሻ የሚያደርጉትን የፌደራል ፖሊስ ሳይፈተሽ ለመግባት ሞክሮ በዛ ሰው ምክንያት ትንሽ ግርግር ፈጥረው ነበረ። በአስር ደቂቃ ውስጥ መፍትሄ አግኝተን ሁሉም ወደ ክላሳቸው አስገብተን ከአንድ አካባቢ በተለይ ፋፈን አካባቢ ከመጡ ተማሪዎች ብቻ ነበረ፣ ሌሎቹን አያካትትም። አሁን ከሰዓቱን እንደጨረሱ ማት ስለነበረ ትንሽም ከበዳቸው መሰለኝና ትንሽ ረብሳ አስነስቶ ነበረ። ነገር ግን የአድማ በተና 10 የክልሉ ፖሊስ አባላት ውስጥ ስለነበሩ ያንን ጭስ ተከሰባቸው። በዛ ምክንያት ወራድከው የተወሰነ ተማሪዎች ትናንሽ ቁሳ ፖርስዶል ምንም ችግር የለም ወዲያውኑ ሪፈራል ሆስፒታል ወስደን አክመን ከት ወደ ግቢ ተመልሰው ፈተናቸውን ቀጥሏል።
ቀላል ያካል ጉዳት የደረሰባቸው ህክምና ወስደው ፈተናቸውን የቀጠሉ ሲሆን ረብሻ በማነሳሳት ስልክ ደብቆ በማስገባትና ባጥር ዘሎ ለመውጣት በመሞከር የተያዙ 7 ወንድና 1 ሴት ተማሪዎች ከፈተና ታግደዋል ብለዋል የዩኒቨርሲቲው ፕሬዚዳንት። የመንግስት ኮሙኒኬሽን አገልግሎት ማምሻውን ባወጣው መግለጫ የዘንድሮው የ12ኛ ክፍል መልቀቂያ ፈተና እየመጣ ያለው ለውጥ አንዱ ማሳያ ነው ብሏል። በሀገራችን ታሪክ ሚሊየን ተማሪዎችን በተወሰኑ ማዕከላት ሰብስቦ የመፈተን ልምድ ያሁኑ የመጀመሪያ ነው በማለትም አክሏል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በተከታይ ወደ ደቡብ ክልል ይሆናል የምናልፈው። የኢትዮጵያ ብሔራዊ ምርጫ ቦርድ በደቡብ ክልል በሚገኙ 6 ዞኖችና 5 ልዩ ወረዳዎች ጥር 29 2015 ዓ.ም ህዝበ ውሳኔ እንደሚያካሂድ አስታውቋል። ቁጥሩ 3 ሚሊዮን በላይ የሚገመት መራጭ ድምጹን ለመስጠት ይመዘገባል የሚል ግምት እንዳለው ያስታወቀው የምርጫ ቦርድ ለህዝበ ውሳኔው ማስፈጸሚያ የሚውል ከግማሽ ሚሊዮን ብር በላይ እንደሚጠይቅም አመልክቷል። ቦርዱ የህዝበ ውሳኔ ቅዱ ለባለድርሻ አካላት ባስተዋወቀበት በዚህ መድረክ የተሳተፉ የተቃዋሚ ፓርቲ አባላት በምርጫ ማስፈጸሚያዎች ገለልተኝነት፣ በጸጥታ ሁኔታና በህዝበ ውሳኔው ዲሞክራሲያዊነት ዙሪያ የተለያዩ ጥያቄዎችን አንስተዋል። ገብረ ሚካኤል ገብረ መድህን በሳምንታዊ ዲሞክራሲ በተግባር ፕሮግራማችን እንደዚህ አቀናብሮታል።
የፌዴሬሽን ምክር ቤት በደቡብ ኢትዮጵያ አንድ ላይ ሆነን ክልል እንመስርት ባሉ ዞኖችና ልዩ ወረዳዎች ህዝበ ውሳኔ እንዲደራጅ በወሰነው መሰረት የኢትዮጵያ ብሔራዊ ምርጫ ቦርድ በመጪው ጥር ወር በ6 ዞኖችና በ5 ልዩ ወረዳዎች ህዝበ ውሳኔ እንደሚያካሂድ ገልጿል። ቦርዱ በትናንትናው ዕለት የህዝበ ውሳኔ እቅዱን ባስተዋወቀበት መድረክ ላይ ይፋ እንዳደረገው ህዝበ ውሳኔው በጋሞ፣ በጌዲዮ፣ በጎፋ፣ በኮንሶ፣ በደቡብ ኦሞና በወላይታ ዞኖች እንዲሁም በአማሮ፣ ባስኬቶ፣ ደራሼ፣ አሌና ቡርጂ ልዩ ወረዳዎች ይካሄዳል። ከ3 ሚሊዮን በላይ መራጮች ይመዘገባሉ የሚል ግምት በተሰጠው የምርጫ ሂደት ከ3700 በላይ የድምፅ መስጫ ጣቢያዎችና ከ18800 በላይ የምርጫ አስፈጻሚዎች እንደሚኖሩም የቦርዱ እቅድ ያመለክታል። የመድረኩ ተሳታፊ ከሆኑ የተቃዋሚ ፖለቲካ ፓርቲዎች የተለያዩ ጥያቄዎች በተነሱበት መድረክ በኢዜማ ፓርቲ ተወካይ አቶ አበባ አካሉ የተሰነዘረው አንድ ጥያቄ የምርጫ አስፈጻሚዎች ገለልተኝነትን ጉዳይ ይመለከታል።
የምርጫ አስፈጻሚዎች ገለልተኝነትን በተመለከተ ባለፈው 6ኛ ድረ ምርጫ አስፈጻሚዎች የገዢ ፓርቲ አባላት እና ካድሬዎች ነበሩ። በጣም ብዙ ወከባ ሲፈጽሙ፣ ድምፅ ሲጭበረበር ሲያደርጉ፣ እናንተን ሲፈትኑ እንደነበር በቡድን ታውቃላችሁና እነኚህ ሰዎች የገዢ ፓርቲ ረጅም እጅ ነው ያለው። እንዴት ነው እሱ ገለልተኛ ናቸው ብለን በምን እንመዝናቸው?
የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ብርቱካን ሚደቅሳ ለዚህ ጥያቄ የሰጡት ምላሽ የምርጫ አስፈጻሚዎችን ገለልተኝነት ለማረጋገጥ እንጥራለን የሚል ነበር።
ብዙ መንገዶች እየሞከርን ቆይተናል። አለቅታዎች ግናሉ ፖለቲካ ከተቋሙ ፓርቲዎች ከተለ ግን የምናሻሽልባቸው የሁላችሁንም የገዥ ፓርቲ ጨምሮ አመኔታ ያላቸውን አስፈጻሚዎች የምናገኝበትን መንገድ መወር ለመፍጠር እየሞከርን ነው። እዛ ውስጥ ግን የገለልተኝነት ጥያቄ ካለ ለህዝብ፣ ለፓርቲ፣ ለእንደዚህ ያሳውቀን እንደዚህ አይነት ጥያቄ ያለባቸውን አስፈጻሚዎች እናወጣለን።
ዞኑ በመልክዓ ምድር ከማይገናኘውና ኩታ ገጠም ካልሆነው ደቡብ ኢትዮጵያ ጋር እንዲካለል መደረጉ ህገ መንግስታዊ አይደለም የሚል የተቃውሞ አስተያየት የሰነዘሩት ደግሞ የጌዲኦ ህዝብ ዲሞክራሲያዊ ፓርቲ ተወካይ አቶ አልሳ ናቸው።
የጌዲኦ ዞን የስዳማ ብሔራዊ ክልላዊ መንግስት ከመመስረቱ በፊት የደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ኩታ ገጠም መዋቅራዊ አካል ነበር። የስዳማ ክልላዊ መንግስት ሲቋቋም የጌዴኦ ዞን ኩታ ገጠምነት ከደቡብ ክልል ጋር ተቋርጦ ህገ መንግስቱ አንድ ክልል ውስጥ አካል የሆኑ አካላት ኩታ ገጠም አዋሳኝ እንዲሆን ያስቀምጣል። ኩታ ገጠምነትን ህገ መንግስቱ በዛ ደረጃ የሚያስቀምጦ ነው ሳለ ምርጫ ቦርድ ይሄንን ህዝበ ውሳኔ ለማደራጀት የጌዴኦ ዞንን ሁኔታ እንዴት አይቶ?
የቦርዱ ዋና ሰብሳቢ ብርቱካን ሚደቅሳ ይመልሳሉ።
አቶ አልሳ ያነሱት የጌዴኦ ጉዳይ ህገ መንግስታዊ አይደለም የሚለው ተቀማጥ ውሸት እንዳለ ምናልባት ከኛም አለፍ ያለ ሊሆን ይችላል። የህገ መንግስታዊነት ግን ወደ እኛም የሚመጣ አይደለም። ይህ ግን አስታውስም የቱርክ ቦርደር አብረው ተጠቀም መሆን አለባቸው። አንድ ይሄ የህግ ኦፒኒየን ነው የምርጫ ቦርደር እንግዲህ እሱ አይነት ሪኳርመንት ህገ መንግስቱ ላይ ስለመኖሩ እጠራጠራለሁ።
አድማጮች፣ የዚህን ዘገባ ሙሉን በድረ ገጾቻችንና በማህበራዊ ሚዲያዎቻችን ላይ ታገኙታላችሁ። ለዛሬ በዚሁ ፕሮግራማችንን እናጠናቀቃለን። ከዋና አዘጋጅ አሉላ ከበደ፣ አቀናባሪ ብርሃን ኃይሉ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራም እንገናኛለን። ሰላም፣ ደህና እደሩ። ¶¶